የቅኔ የተመጣው በታሪክ መልክ ከአለቃ ነብየ ልዑል ዮሐንስ የቅኔ ቀጥተኛ ትርጉም እንደ ኢትዮጵያ ሊቃውንት አባባል አገዛዝ ግዛት ማለት ነው። ስርወግሱም ቀነየ ገዛ ከሚለው የተገኘ ቃል ነው። አገዛዝ የህዝብን ጸጥታ የሀገርን አስተዳደር አረጋግቶ የሚጠብቅ እንደመሆኑ መጠን ግዛት አንዱ ስፍራ ከሌላው ስፍራ ተለይቶ የሚታወቅበት ወይም ያንዱ ሀገር ከሌላው ሀገር ጋር ያለው ወሰን ተለይቶ የሚከለልበት ምክንያት ምልክት ማለት ነው። ቅኔም ሀረግንና ቤትን ዘርፍንና ቅጥልን ግስንና ባለቤትን ለይቶ ሰምና ወርቅን አጉልቶ ህብርንና አንጻርን አስተካክሎ በጠቅላላው ረቂቅ የሆነውን ምስጢር ግልጥልጥ አድርጎ የሚያሳይ የመነጽር ተመሳሳይ ማለት ነው። እንዲሁም የቅዱሳት መጻሕፍት ስነ ስርዓታቸው እንዳይፋለስ ትርጓሚያቸው እንዳይዛነፍ ቃላትም ከወሰን እንዳያልፉና አሰካካቸውም የተስተካከለ እንዲሆን የሚጠብቅ ገዢ ማለት ነው። በተጨማሪም ማንኛውም ደራሲ የሚደርሰው ድርሰት ሁሉ ዓላማውን ሳይለቅ የምስጢርን ወሰን አልፎ እንዳይሄድ የዙሪያውን ግዛት ጠብቆ የሚያስተዳድር መልካም ገዢ ነው። ከዚህም የተነሳ ያለቅኔ የሚጻፍ ድርሰት ሁሉ በአንባቢዎች በኩል አድናቆትን አያተርፍም። ሰሚዎችንም ሆነ ተመልካቾችንም ስለማያስደስት ይበልታ የሚለውን የምስጋና ቃል አያገኝም። በዚህም አኳኋን ከቅኔ ውጪ ያለ ድርሰት ሁሉ በቅኔ አዋቂዎች በኩል ድርሰቱ እንዳልተደረሰና ጽሑፉም ዋጋ እንደሌለ ሆኖ ይቆጠራል። ይህ እንዳይሆን ቅኔ በስነ ጽሑፍ ዓለም ውስጥ የሚያገኘው ቁም ነገር ተድበዝብዞ እንዳይቀር ብሩህ ያደርገዋል። ድርሰቱም አድናቆት የሚያገኝበት ምክንያት በውስጡ ከሚገኘው ትምህርትና ውበት ጋር ገልጦ አንባቢያን እንዲረዱት ለማድረግ ያስችላል። በዚህ አኳኋን ደራሲያን የሚጽፉት ጽሑፍ የሚፈጽሙትም ተግባር የሚፈለስፉትም ፍልስፍና መክበዱና መቅለሉ ግምቱም ጭምር የሚሰፈረው በቅኔ ሚዛንነት ነው። አንዱ አዋቂ ከሌላው አዋቂ ጋር ተፎካክሮ ድሉን የሚነሳበት፣ ደራሲውም ከደራሲው ጋር ተወዳድሮ ለውድድሩ አሸናፊ ሆኖ የሚገኝበት ያቀረበው ድርሰት የቅኔን ይዞታ ተከትሎ በውበቱ አድናቆትን ያተረፈለት እንደሆነ ነው። ለድርሰቱ መልክና ጌጥ የሚሰጠው ቅኔ ነው የሚባለው ስለዚህ ነው። ቅኔ በሰዎች ዘንድ ይህን የመሰለ ተወዳጅነት ያገኘው ደረጃውን ሳይለቅ ክብሩን እንደያዘ በመላው ዓለም ተወዶና ተደንቆ በማይነቃነቅ መሰረት ላይ ተተክሎ ይኖራል። አተካከሉም የበረታ መሰረቱም የጸና ሆኖ እንዲኖር ሊያደርገው የቻለው ደራሲ የሆነ ሁሉ በቃላት ውስጥ ተከማይቶ ቢገኙም እንኳን ከተገጣጠሙ በኋላ ግን ውበትንና ፍሬ ነገርን ወይም ምስጢርን እንዲያፈሩ የሚያበቃቸው በሕዝብ ዘንድ ተወዳጅ ሆነው እንዲኖሩና ባለዋጋም ሆነው እንዲቆጠሩ የሚያደርጋቸው ቅኔ ስለሆነ ነው። ቅኔ መቼ እንደተጀመረና ማንስ እንደደረሰው በታሪክ ምርመራ በኩል ረዘም ላለ ጊዜ ምርመራ ተደርጎ በቂ ውጤት አልተገኘም። እርግጠኛውም አልተደረሰበትም። አንዳንድ ሊቃውንት ከክርስቶስ ልደት ቀደም ብሎ በ6000 ዓመተ ዓለም አግራሚያ ለመጀመሪያ ጊዜ በሞሶፖታሚያ የፊደል መልክ ሲቀረጽ፣ ጥበብ ሲፈለሰፍ፣ ቋንቋ በየአይነቱ ሲፈጠር፣ መጻሕፍትም ሲጻፉ፣ ቅኔም እንዲሁ ጥቂት በጥቂት እያለ ከእነዚህ ጋር አብሮ ለመገኘት ቻለ እንጂ ደራሲው ማን እንደሆነ፣ ጊዜውስ መቼ እንደሆነ በታሪክ ምርመራ በኩል መረጃ ሊገኝ አልቻለም የሚል አስተያየት ያቀርባሉ። እንደተባለውም ቅኔ መቼ ተጀመረ የተባለ እንደሆነ ቅኔ የተጀመረው የሰው ልጅ የተመለከተውን መመራመርና ማስታወስ መመዝገብ ከጀመረ ወዲህ ነው ቢባል የተሻለ ሳይሆን አይቀርም። ይህንንም አባባልነት ሊያደርገው የሚችለው ከላይ በተጠቀሰው አገር ይኖሩ የነበሩት የዘመኑ ካህናት እውቀታቸው እንዳሁኑ ጊዜ ፍጹም ባይሆን በመጠኑ አዋቂዎች እንደነበሩና ለአማልክቶቻቸውም ቅኔ ይቀኙላቸው፣ ግጥም ያለው መዝሙር ይዘምሩላቸው እንደነበርና መጽሐፍቶቻቸውም ሆኑ የሚነጋገሩባቸው ቋንቋዎች ሙሉ ለሙሉ ትክክል ባይሆንም ጥቂት በጥቂት የቅኔን ስነ ስርዓት የሚከተሉ በመሆናቸው በየጊዜው ታሪክ መርማሪዎች እየቆፈሩ የሚያወጧቸው የስነ ጽሁፍ ቅርሶቻቸው መስክረውላቸዋል። በኋላም በባቢሎን የነበረው እውቀት ተዳክሞ ስልጣኔ ወደ ግብፅ ሲዘዋወር ግብፃውያን እንደሌላው ጥበብ ሁሉ በቅኔ ያላቸው አመለካከትና የነበራቸው ሙያ በጣም የሚደነቅ ነበር ይባላል። ልዩ ልዩ መጽሐፍትን ለመጻፍና ቋንቋንም ለማስተካከል ፍልስፍናንም ለመፈልሰፍ ይቻል ዘንድ በቅኔ በኩል ያለው አስተያየት እንዲስፋፋ አስፈላጊ ሆኖ አገኙት። ከዚህም የተነሳ ብዙ የቅኔ አዋቂዎች ቁጥር ከጊዜ ወደ ጊዜ እየበረከተ ከመሄዱም ሌላ ቅኔም በሕዝቡ ዘንድ እየታወቀ ወደ መሄዱ ጎዳና ያዘነብል ጀመር። በዚህም አኳኋን ግብፃውያን ልዩ ልዩ መጻሕፍትን መጻፍና እውቀትን ለማስፋፋት የሚያስችለውን የቅኔ ሙያ ከሞላ ጎደል ተመራምረው በተሻሻለ ዘዴ ተጠቅመውበታል። ቀጥሎም ጥንታውያን የግሪክ ፈላስፎች በተሻለ ዘዴ ቅኔን በአቴና አካባቢ በሚኖሩ ሰዎች ዘንድ እንዲታወቅ አደረጉት። ከዚያም ለስነ ጽሁፍ አጻጻፍ ጠባይ በሊቃውንቱ ድካም መሰረት የድርሰትን ውበት ለማሳመርና ዘመናዊ የጥበብ ውጤቶችንም ለማስገኘት ተቻለ። እዚያም ሆነ በዚህ የሰው ልጆች በአእምሯቸው አሳቢነት እየተመራመሩ በየጊዜው ያስቸግራቸው የነበረውን የእውቀት ችግር ለማስወገድ በመመራመር በማጥናትና ልዩ ልዩ ዘዴ በማበጀት ድርሰታቸውን ለማስፋፋት በቁ። ይህም አድራጎታቸው የቅኔ ፈጣሪዎች የጥበብ ባለቤቶች ሊያሰኛቸው ቻለ። እንደተባለውም በጥንታውያን ግሪኮች ዘንድ ቅኔ ከከፍተኛ ነጥብ ላይ ደርሶ እንደነበረ ይነገራል። በእነሱም ዘንድ መራቀቅና መመራመር ለሰው ልጅ የተሰጠው የተፈጥሮ ጸጋ ነው የሚል አስተሳሰብ ነበራቸው። ለመረጃ ያህል ከእነሱ መካከል ከክርስቶስ ልደት በፊት በ900 ዓመተ ዓለም አቅራቢያ የኖረው ሆሜር የተባለው የግሪክ ሊቅ ስለጻፈው ድርሰትና ስለተቀኘውም ቅኔ በአሁነኛው ዘመን የሚገኙት ሊቃውንት በጣም ያስደንቃቸዋል። በዚህም አኳኋን የሆሜር የድርሰት ችሎታውም ሆነ የቅኔ አዋቂነቱ ሙያ ክብሩን በየጊዜ በሚነሳው ትውልድ ዘንድ ሊያጎላለት ከመቻሉም በላይ የትናንትናና የዛሬ የነገምተው አድርጎታል። እንዲሁም ድርሰቱ በስራ ላይ ለማዋል በተደረገው ዘመናዊ የአስተሳሰብ ግንባር ቀደም ሆኖ እናገኘዋለን። እንግዲህ ቅኔ ጥንታዊ መሆኑን በተቻለን መጠን ከገለጽን በኢትዮጵያስ መቼ ተጀመረ? የደረሰውስ ማን ነው? ወደሚለው አስተሳሰብ እናመራለን። የግዕዝ ሊቃውንት እንደሚተርኩትና የተገኘውም የሥነ ጽሑፍ ቅርስ እንደሚለው በአምስተኛው መቶ ዓመት ተጀመረ። ደራሲውም ያሬድ መሆኑን ይናገራል። አባባሉም መልካም ነው፣ ይደገፋል። ይሁን እንጂ እውነተኛውን ፍርድ ለመስጠት የፈለግን እንደሆን ለብዙ ሺህ ዓመት ጥንታዊነትን ይዞ የቆየውንና የአያሌ ሊቃውንት አእምሮ ለብዙ ዘመን ደክሞ ያሻሻለውን የቅኔን ፍልስፍና እንደ አዲስ ነገር አድርጎ ያሬድ ደረሰው፣ ያሬድ ፈለሰፈው ከማለት ይልቅ ሲነገር ከነበረበት ከጽልና ከዕብራይስጥ ቋንቋ ወደ ግዕዝ ቋንቋ ገልብጦ በልዩ ልዩ ዘዴ ያሻሻለው ማለት ብዙ ተቀባይ ከማግኘቱ በላይ ለተመራማሪዎችም መንገድ ይሰጣል። ይህም ቢሆን ሰፋ ያለ ምርምርን አርቆ አስተዋይነትን ስጦታንም ጭምር ስለሚጠይቅ ቀላል ነገር አይደለም። ቅዱስ ያሬድንም የቅኔ ደራሲ ነው የሚል ግምት ሊያሰጥ የቻለው በደረሰው የድጓ ድርሰት ላይ የሚበዝሁ የዋዜማ ስላሴ፣ ዘይዜ፣ መወድስ እንዲሁም ክብሪትና ጠነ ሞገድ እነዚህን የመሳሰሉትን ሁሉ ጥቂቶችን እንደ ግጥም ቤት እየመታ በርከት ያሉትን ደግሞ በስድ ንባብ ቅኔ መሰል አድርጎ ደንበኛውን የቅኔን ይዞታ ተከትሎ ስነ ስርዓቱን ጠብቆ የደረሰው የቅኔ ድርሰት እስካሁን ድረስ በምርመራ በኩል አልተገኘም። አንዳንድ ሊቃውንት ደግሞ ስለ ቅኔ አመጣጥ አስተያየታቸውን ሲሰጡ በ1408 ዓ.ም የተነሳው ዮሐንስ ገብራዊ የተባለ መምህር ነበር። እሱም የአጼ ይኩኖ አምላክ መናገሻ ከተማ በሆነው በአማራ ሳይንትና በቦረና መካከል በሚገኘው ልዩ ስሙ ታወር በሚባለው ስፍራ ተቀምጦ ስለ ልዩ ልዩ ምርምር ሀሳብ ይመጣበት ጀመር። የቀድሞ ሊቃውንት ሀሳብ ሲመጣባቸው ከሊቃውንት ጋር ከመመካከር ይልቅ ሱባኤ ገብተው ሀሳቡ በመንፈስ ገብቶ እንዲብራራላቸው መፈለግ ለማዳቸው ስለነበር እሱም ሱባ የገባና ቅዱስ ያሬድ ጀምሮ ከፍጻሜ ሳይደርስ የተወው የቅኔ መንገድ ተገለጠለትና ምስጢሩን ከነቤቱ ለማግኘት ቻለ። ወዲያውም ለብዙ ሰዎች አስተማረ የሚል አስተያየት ይሰጣሉ። ሌሎች ደግሞ ዮሐንስ ገብላዊ ሰፋ ያለ ዕውቀት ስላለውና የድርሰትም ስጦታ ስለነበረው ቅዱስ ያሬድ ያዘጋጀውን ቅኔ መሰል ድርሰት እየተመለከተ አሻሻለ ይላሉ። በዚያም ሆነ በዚህ አሻሽሎ ያስተማረው እሱ ለመሆኑ የቤተክርስቲያን ታሪክ ይናገራል። ከዚያም በኋላ ለአባ ወልደ ገብርኤል አስተማረ። አባ ወልደ ገብርኤልም ለሰምረ ክርስቶስ አስተማረ። ከዚህ በኋላ ሰምረ ክርስቶስ ለልሄብ፣ ልሄብ ለኤልያብ፣ ኤልያብ ለድድቅ ወልደ ማርያምና ለተዋናይ አስተማረ። በመካከሉ ግራኝ ተነሳና በአገሪቱና በቤተክርስቲያን ላይ ታላቅ ችግር ስለፈጠረ መምህራኑ በየስፍራው መሰደድ ጀመሩ። በ1515 ዓ.ም ድድቅ ወልደ ማርያም ዳውንት ጨረቃ የጨረቃ ከሚባለው ስፍራ ገባ። ተዋኔ ደግሞ በጣና ባህር ከሚገኘው ቅዱስ እስጢፋኖስ ከሚባለው ደሴት ገብቶ ይኖር ጀመር። 5 ዓመት ያህል ቆይቶ ግራኝ ከሞተ በኋላ ደሴቲቱን ትቶ ወደ ጎንጅ ሂዶ የማስተማር ስራውን ቀጠለ። ነገር ግን ተዋኔ ለብዙ ጊዜ በመቆየቱ አገባቡን ረስቶ ስለነበር ቅኔ ብቻ ያስተምር ጀመር። በጎንጅ የሚገኘው አገባብ ጥቂት የሆነውና እርባ ቅምርም ስለሌለው አያጠግብም የሚባለው ከዚህ የተነሳ ነው ይባላል። ተዋናይም ትዕቢተኛ ስለነበር አብረን ከተማርነው ከድድቅ ወልደ ማርያም አልጠይቅም ሲል በመኩራቱ አገባቡን እንደረሰ ቀረ የሚል አስተያየት አለ። ድድቅ ወልደ ማርያም ግን ምንም የመከራ ዘመን ቢሆንም ከጉባኤ ስላልተለየና ከመምህራንም ጋር ይገናኝ ስለነበር አገባቡንም ሆነ እርባ ቅምሩን ይዞ ተገኝቷል። ዳውንት የጨረቃ ከተባለውን ስፍራ 6 ሊቃውንት ድድቅ እየተባሉ ለብዙ ዘመን አስተምሯል። ድድቅ ማለትም የጉብዝና ስም የምስጢር ጎበዝ ማለት ስለሆነ ሁሉም ተጠቅመውበታል። እንደተባለውም 6ኛው ድድቅ በሚያስተምርበት ወቅት ቅኔ በጣም ተሻሻለ። 7 የቅኔ 7 እርባ ቅምር 7 አይነት የቅኔ አገባቦች ተደረሱ። ስለዚህ ነው የዋድላ አገባብ በርከት ያለ ነው የሚባለው። ከዚህ በኋላ ቅኔ ከዋድላና ከዳውንት የጨረቃ ከሚባለው ቦታ ተወልዶ በተዋናይ አማካይነት ወደ ምድረ ጎጃም ሂዶ ተስፋፋ። በጎንደርም እድገት አግኝቶ እስከ ሸዋ ድረስ ደርሶ ተሻሻለ። ከትግሬ ከላስታ ጋር ተዋህዶ ለብዙ ዘመን ኖረ። በጠቅላላው ቅኔ ከነቢያትና ከነገስታት ከካህናትና ከመምህራን ዘንድ የተገኘ በመሆኑ ጠቃሚነቱ የታወቀ ነው። ቅኔም በጣም የተስፋፋ ሄደውና እድገትም ያገኘው በአጼ እያሱ አድያም ሰገድ ዘመነ መንግስት ነው። ባህሉም ከጊዜ ወደ ጊዜ እየተሻሻለ ስለሄደ አሁን ካለንበት ዘመን ሊደርስ ቻለ። ቅኔን ምንነትና መቼ እንደተጀመረ ማንስ እንደጀመረው በተቻለ መጠን ለማስረዳት እንሞክራለን። በዓለም ላይ ካሉት ድርሰት ነክ ከሆኑት ነገሮች ሁሉ እንደ ቅኔ ምስጢሩ የብዙ ሊቃውንትን መንፈስ ያደሰ፣ የሰሚዎችንም ህሊና የማረከ፣ ልዩ ልዩ ሀተታን የፈጠረ፣ በየጊዜው ቢነገር ያልተጠገበ፣ ለሰው ልጆች ደስታን ያተረፈ ቅኔ ነው ብንል አልተሳሳትንም። ይህንንም የምንልበት ዋና ምክንያት ደራሲያን የሚፈልጉትን ማንኛውንም ምስጢር ሁሉ የሚያገኙበት እንደ ውቅያኖስ ወይም ውሃ ባህር ተቀድቶ የማያልቅ ስጋዊውንም ሆነ መንፈሳዊውን ፍልስፍና የያዘ ጥበብ በመሆኑ ነው። ይህንንም ተከታትሎ ያጠና ተማሪ በጣም የላቀና ከፍተኛ ግምት የሚጣልበት ከመሆኑ በላይ ከፍተኛ የእውቀት የጥበብ ስጦታና ሙሉ ችሎታ ያለው ሰው ለመሆን ይችላል። እንደ ሆሜር የመሳሰሉ ባለቅኔዎች፣ እንደ ሸለር ያሉ ብዙ ታሪክ ጸሐፊዎች፣ እንደ ፑሽኪን ያሉ ፈላስፎች በጠቅላላው በጥበበኛነት አስደናቂ ስራ የሰሩ በቅኔ ፍልስፍና መሆኑ ግልጽ ነው። በየጊዜው የሚነሱ ሊቃውንት የመንፈሳቸውን ችግር የሚያቃልሉበት፣ እልካቸውንም የሚወጡበት፣ ንዴታቸውንም የሚያበርዱበት፣ ወዳጆቻቸውን የሚያመሰግኑበትና ጠላቶቻቸውንም የሚቃወሙበት በዚሁ ቅኔ በተባለው መሳሪያቸው ስለሆነ ቢያጡም ቢያገኙም ሳይሰማቸው ደስ ብሏቸው ይኖራሉ። ቅኔ የሚሰጠው ጥቅም በዚህ ብቻ ተወስኖ የሚቀር አይደለም። በልዩ ልዩ ጥበብ መራቀቅን፣ አርቆ አስተዋይነትን የሚሰጥ የፍልስፍናንም አስረ ፍኖት ከፍቶ የሚያሳይ ለሰው ልጆች ከእግዚአብሔር ዘንድ የተሰጠ የተፈጥሮ ጸጋ ነው። በእሱም ብርሃንነት የድንቁርና ጨለማ አልፎ የማስተዋል ንጋት ስለመጣ ለሰው ልጆች ይህን የመሰለ መንፈሳዊ በረከትን የሚያድል በመሆኑ ሁላችንም የሚሰጠውን ጥቅም አውቀን ቅኔን ለማወቅ እንበርታ። ከአለቃ ነቢየ ልዑል ዮሐንስ።